ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንሳት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
ሰው ቀዳሚ ዘገባ ትምህርት ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችንና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም ደግሞ መድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ነው። በሪዮት ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች 6-3 በሆነ ድምጽ ላለፉት 45 ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ የትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል ስትል ስመኝሽ የቆየ በሚኒሶታ የከተማ ምክር ቤት የፍትሐዊነትና የእኩልነት እድል ቢሮ ረዳት ዲሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ኃይሉን አነጋግራለች። ወደዛ ነው የምናልፈው።
አቶ ዘካሪያስ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው?
እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎች ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናኘ ነው ቃሉ የወጣው።
ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል የሚፈለገውን እኩልነት መፍጠር ችሏል?
ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገመቱት። በተለይም በ1964 የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጥሩ አድሎ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉና ከዚህ ረገድ ህገ መንግስቱ ምን ይላል?
እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ 3 የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥቶ ነበር። እነዚህም 13th Amendment, 14th Amendment እና 15th Amendment የሚባሉ ናቸው። 14th Amendment 4 ክሎዝ አሉት። ከነዛ ውስጥ ማንኛውም ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው የሚለው ለጥቆች አጥተውና የአፈርማቲቭ አክሽን በስራ ላይ እንዲውል ተግባራዊ እንዲያውል ካደረጉት ኮንስቲቱሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው።
ስለዚህ ካሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም።
እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣት ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ 4 ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርሰስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል 1978 ዓ.ም ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመልመያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ፣ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽን ደገፈ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም ያጠበቡት ነው ማጥቶት።
እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አናሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ፣ እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነውና እርሱ እንደ ህግ ባለሙያ ውሳኔውን እንዴት አዩት?
አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደወከልኩ 3 ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት ይባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርስ ካሮላይና ዩኒቨርሲቲ ወደ 40 አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተብሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ብላለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ በላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡም ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ።
አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉምና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል?
ያ እንግዲህ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይሄ በትራዲሽናል ዩኒቨርሲቲዎች ኮሌጆች ላይ ድሮ አፈርማቲቭ አክሽን በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው።
እንደ ሃርቫርድ ማለት ነው?
እንደ ሃርቫርድ፣ እንደ የል፣ እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ፣ ዩሲኤልኤ ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በ60% ነው የቀነሰው። ዩሲኤልኤ ደግሞ በ30 ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክና የነቲቭ አሜሪካን በ40% ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከ14% ወደ 6% ዝቅ ያለ የሚል ግምት ያስቀመጡ ሰዎች አሉ ተመራማሪዎች። እና ይሄ ትልቅ ነጥብ ነው።
በጣም ነው የማመሰግነው አቶ ዘካሪያስ፣ ጠቅላይ ፍርድ ቤት ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን።
አመሰግናለሁ።
አስከትለን የምናልፈው ወደ ስፖርት ዘገባ ነው። ሰኞ ዕለት በተካሄደው የቦስተን ማራቶን የ33 ዓመቱ ሲሳይ አፈትልኮ በመውጣት ግማሹን የማራቶን ርቀት በብቸኝነት ተቆጣጥሮ አሸንፏል። በውድድሩ የፈጣን ሰዓት ክብረ ወሰን ባለቤት በመሆንም የቦስተን ማራቶንን ያሸነፈው ሲሳይ ባለፈው ዓመት በቫለንሺያ 2:02:00 በሆነ ሰዓት ክብረ ወሰኑን ሰብሮ በመግባት አራተኛ ሆኗል። ኤቢሳ ነገሰ ከሲሳይ ለማና ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ዳት ኮሚሽነር ደራርቱ ቱሉ ጋር አጠር ያለ ቆይታ አድርጓል። ወደዛው ነው የምናልፈው።
አትሌት ሲሳይ ማ ቦስተን ማራቶን ዛሬ በተካሄደው አሸነፋል አንነበረ ወጥተው የሮትከው እንደ ወጣም ደሞ ጨርሰዋልና በመጀመሪያ እንኳን ደስ ያለ ሲስለ ውድድሩ እንዴት አየው?
አናብረ ደስ አለን ለግብዣችሁም አመሰግናለሁ። የቦስተንን ማራቶን ለማሸነፍ ከመጀመሪያ ጀምሮ ፌስ ስለሌለው እንደማሸንፈው አመኝበት ስለገባው ደስ አለው። አጣኝ ካፍ ማራቶን ደረጃ አለውም ከቫለንሻ ይልቅ እዚች ነው አሻሽዬ ሩጥኩት። ነገር ግን ከ30 ኪሎ ሜትር 25 ኪሎ ሜትር በኋላ ያገዝ ቁጣውረ ትራንስ ስለሚበዛበት ሌላ አልቻልኩም። ለፊኛ ደግሞ ከጠዋት ጀምሮ ብቻ ነው 1 ኪሎ ሜትር በኋላ ነው ልጆቹ ጥየርኳቸው። ጆጆ እስከ 1 ኪሎ ሜትር ነው አብራቸው የሄድኩት። ከዛ በኋላ ብቻ ነበር የሄድኩት። ይሄ ደግሞ በጣም ደስ የሚል ነገር ነው። ፈጣሪ በቶኝ እንዲያሸንፍ ተደርጓል። ደስ ብሎኛል። እንኳን አብሮ ደስ አለኝ። ለኦሎምፒክ ደግሞ በሚበልጠው መዘጋጀት የግድ ይለኛል። ባለፈው ቶኪዮ ላይ ነው ያባላሽነውን ለመካስ የግድ ይለኛል። ደግሞ እንደማሸንፍ እውነት ነው። ሶስት እግዚአብሔርን እንደሚረዳኝ ነው የኢትዮጵያ ህዝብ ያኔ ባሰኔ እንደገና ደግሞ ማግኘት ገብቻቸው ያላገኙ ስለሆነ እኛም ደግሞ በጣም ተሰምቶናል። ይሄ ደግሞ ካሳ ነው ብዬ እየዳሰው እንደሞ ማሸንፋለሁ።
እንግዲህ አንተ 1 ኪሎ ሜትር ብቻ ነው አብራሄል ኮካቴቶቹ ከዛ በኋላ እንደገና ተሳኔ ሞሰን እዛስ አላስገባህም ወይ? ብቻ
ምንድነው አንድ ሰው እንደ አንድ ራይት ወይ ደግሞ እንደ ወታደር መሆን አለበት ብቻ ሲገባ የሰላም ጦር ነው። እሱን ደግሞ በራሴ አመኔ የወጣበትን ወደ ኋላ መመለስ የለብኝ ወደ ኋላ ማየት የለብኝ እንደገና ደግሞ ይመጣሉ አይመጡም የሚለውን ማሰብ የለብኝ። ራሴ አመኔ ከወጣ ራሴ ላይ ደግሞ ጃዜ መሮጥ ያንተ ፋንታ ነው እና እዛ አድርጌ ያንን ሁሉ ኃላፊነት ወስጄ ነው የወጣሁት። እንደዛውም ደግሞ እውነት ይመጣሉ ይደርሱኛል ብዬ አላሰብኩም። ግን ትንሽ ከሰላሳ በኋላ ትንሽ ከብዶኝ ነበረ። አውሬዱ ከመውጣቱ መውረዱ በጣም ከብዶኝ ነበረ፣ ቀጠቅጠኝ ነበረ። ያ ነው ትንሽ እንትን ያለኝ። በጣም በራሴ አምኜ ነው መጣሁ።
ኮሚሽነር ዳራቱ ሁሉ እንግዲህ በቦስተን ነው የምትገኘው። የኢትዮጵያ አትሌቶች በወንዶች በአንድ እና ሁለት ሆነው አሸንፈዋል። ትልቅ ፉክክር ነበርና አንቺም ደግሞ በአካል ዘ ተገኝተሽ ምን አየሽ? ውጤቱንስ እንዴት አየሽው?
አመሰግናለሁ። እንኳን ደስ ያለን። በግድያ አንተም እንዳልከው ሳይለማ ዛሬ በጥሩ ሁኔታ ነው ያሸነፈው። በቃ ነው ያሸነፈው። ያው ከመጀመሪያ ነው የመጣው። እንግዲህ እንደምታውቀው የቦስተን ማራቶን ኮርሱ በጣም ከባድ ነው። ቁልቁለትና ዳገታማ ነው። እንግዲህ ምናልባት ደግሞ ሰማችሁ ከሆነ የ2024 ተደረገው የፓሪስ ኦሎምፒክ ኮርሱ በጣም ከባድ ነው። ዳገት የበዛበትና ቁልቁለት የበዛበት ነው። ይህ ምናልባት ለስሳይ ትልቅ ልብ ሆና ነው ብዬ ነው የማስበው። እና እንግዲህ እንደዚሁም ከዚህ በፊት የተደረጉት ማራቶን ውድድ ከተደረጉት ማራቶን ውድድ ለፓሪስ ማራቶን ብርጠርባቸው ፋይናል ለንደን እሁድ የሚደረገው የለንደን ማራቶን ማለት ከነሱ እንወስዳለን። ስለዚህ በአጠቃላይ ያው ሲሳይ ተስፋ ሰጪ ለፓሪስ ኦሎምፒክ ተስፋ የሚሰጥና ያሁን ከባድ ኮርስ ይሄንን ያክል በብቃት ተወጣ፣ ያንም ደግሞ እንደዚሁ እግዚአብሔር ሰላም ካረገ የተሻለ ሩጫ ከጓደኞቹ ጋራ ይሩጣሉ ብለን ነው የምናስበው። በአጠቃላይ እንግዲህ ያው ከሜጀር ማራቶኖቹ የምናያቸው ልጆች የሚመጡት ልጆች ለፓሪስ ኦሎምፒክ ነው የምናየውና እንደዚሁም ደግሞ ሴቶችም ጠንከራ ተከራ ሴቶች ነበር የመጡት። ሆኖም ኦቨሪ እንደምታውቀው ከትራክ የመጣች ልጅ ነች። ትራክ ላይም እንደዚህ ማራቶን ላይም ትልቅ ይደንሳታል። ስለዚህ እሷ ድጋሜ ልታሸንፍ ትችላለች። የእኛ አትሌቶች ከአራተኛ በኋላ ነው የመጡትና በአጠቃላይ ጥሩ ነው። እንግዲህ ዋናው ነገር ያው ክልል ልጆች ዛሬ ግብ አግብተ ለመቀጠለው ደግሞ የተሻለ ውድድር ይዘጋጃሉ ብዬ ነው የማስበው እና ደስ ብሎናል በአጠቃላይ።
ከካዋኑዱ ውሃታች ብሎ ተጋምዱ ጎጆም ጎጆም አልሆነ ቀለሙም ቀለም አልሆነ አስቻለ ቀራሩን ዞነና Yeah.
ይቀጥላል። ኢትዮጵያ ሄፓታይተስ ቢ እና ሄፓታይተስ ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። መፍትሄ ለማምጣት ታዲያ ትውልደ ኢትዮጵያዊቷ ዶክተር ቅድስት ኪዳኔ ባልደረቦቻቸውን በማስተባበር በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል የጉበት ንቅለ ተከላን ጨምሮ የተለያዩ አገልግሎቶችን ለመስጠት የሚያስችሉ የሙያ ስልጠናዎችና የቁሳቁስ ድጋፍ በማድረግ ላይ ይገኛሉ። እሱን በተመለከተ የተሰናዳው ዘገባ ቀጣዩ ነው።
የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ህክምና ስፔሻሊስት ዶክተር ቅድስት ኪዳኔ ማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ 10 ዓመት ሆኗቸዋል።
የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ። ከዛም እዚህ መጥተውኛለን። በጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩና ያው ኮቪድ-19 ከመጣ በኋላ ትንሽ አስቸግሮ ነበር። ያው ለመሄድ የጉበት ትራንስፕላንቶሪ ጉበት ንቅለ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና አንድ 10 ዓመት ሆኖናል ይሄንን ስናስብ ስናበስል ስንፕላን ስናረግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋርም ትብብር አለበት ስራው። እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው ሄደው ኢንተርናሽናሊ እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከነሱ ጋር ተነጋግሬ 4 ሆነን ነው አዲስ አበባ የሄድነው ጃንዋሪ ላይ።
ዶክተር ቅድስት አብሯቸው የሚሰሩትን ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የህክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል።
ይሄንበት አላማ ሁለት ነው። አንደኛ የጉበት ንቅለ ተከላ ይቻላል ወይ ወነት ይሆናል ወይ ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው የተለያዩ ሰርጀሪዎች ሰርተን። ሶስተኛ ደግሞ እቃዎች ይዘን ሄደናል ዶኔት የሚደረጉ። አራተኛ ደግሞ ነርሶችን ትሬን አድርገናል የኦፕሬሽን ሩም ነርሶችን። የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን ይችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ንቅለ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል ሱፊዚቢሊቲ አሰስ አድርገናል። ምንም ጥያቄ የለውም መንገድ ላይ ናቸው ያብረናቸው ተራምለን እንደርሳለን።
ኢትዮጵያ ሄፓታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሳሃራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሐሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው።
እውነቱ በጣም ብዙ ነው። ለዚህ ሁለት ማሳያ ልንገርሽ። አንደኛው ናሽናል ሄፓታይተስ ሰርቬይ ተሰርቶ ነበር። በተሰራው ናሽናል ሄፓታይተስ ሰርቬይ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይተስ ኢንፌክትድ ኮሚኒቲ ፕሮፖርሽናል የያዘችው ሀገር ኢትዮጵያ ነች። ሄፓታይተስ ቢ ወደ 9.4%፣ ሄፓታይተስ ሲ ወደ 3.7% ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው ስለዚህ ይሄ ማለት ምን ማለት ነው? በ120 ሚሊዮን ብታባዥው በጣም በርከት ያለ ሰው ሄፓታይተስ ቢ ሲ ተጠቂ ነው ማለት ነው። ሄፓታይተስ ቢ ሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናከማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም ምናከማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጅስትሪዎች ሪቪው አድርገን ነበር። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለነው ሬጅስትሪ መሰረት የኛ 50% ታካሚዎቻችን ሄፓታይተስ ቢ እና ሲ ምክንያታቸው ነው ጉበታቸው ጠባሳ ኑሮት ካንሰር እንዲኖር። 50% ግን ሄፓታይተስ ቢ ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች። ይሄ ማለት ምን ማለት ነው? ሌላ አጋላጭ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው።
ዶክተር ውለታው በአሁን ሰዓት በዶክተር ቅድስ ቲማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ $35,000 የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል።
ፍሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራነው። ኢንፋክት የጉበት ኦፕሬሽን እዚህ ምን እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን ነው የሰራነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ወይስ አያስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ ድል ተሰጠ። በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዚህ አንድ በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰጥተውልን ስለነበረ ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ የምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ 35,000 ዩኤስዲ አካባቢ የሚያወጣ እንትን ነው። እሱን ይዘውልን መጥተው ነበረ እና ይሄ አሁን እኛም እየሰራንበት ነው።
ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የሕክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከ40 ኮንቴነሮች በላይ የሕክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴም ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ ማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ።
እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዛ ያሉትም ዶክተሮች አክቲቭ እየሰሩ ነው። ኢንፍራስትራክቸሩ ቢልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረገን ነው። ያሰብ የኔክስት ስቴፑ ሰመር ላይ የ2024 በፈረንጅ ሰመር ላይ ጳውሎስ የተለያዩ ዶክተሮችን ያው የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሊቨር ዶክተር እንደኔ፣ የሊቨር ሰርጀን፣ አንስቴዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ እና የተለያዩ መልታይዲስፕሊነሪ ቲም ይባላል። እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው።
የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ የተያያዘው ስራና እቅድ ሲሳካ ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረውና የገቢ ምንጭ የሚሆን ነው ይላሉ።
በቅርብ እንኳ እኔ የማውቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ 5 ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ just for the immediate perioperative ቺ ንቅለ ተከላዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል 2 ሚሊዮን ብር 1.5 ከ2 ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋን ሰርድ ወጫቸው ነው እዚህ ሊያወጡ የሚችሉት፣ ቱ ሰርዱን እንቆጥብላቸዋለን ማለት ነው። ከዛ ደግሞ ይሄንን ድሆችን ደግሞ ሳፕሊመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የኛ ሀገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል።
ዶክተር ቅድስት ኪዳኔ ማምና ዶክተር ወለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የሕክምና ባለሙያዎችና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሰዎችና ባቾች ዘናቹ አብዝተን እናመሰግናለን። የሁድ ምሽት መስተናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መስተናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያም ሃርክሬ ለጋቢና በየያላችሁ አድርሱን። ኤደን ገረመው መስተናዷን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላው አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የሁድ ምሽት።